ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 30 2012 ዓመተ ምህረት ዝግጅታችን ጀመረ። ኢትዮጵያ ህዳሴ ግድብን እንደምትሞላ የውሃ የመስኖና ኢነርጂ ሚኒስትሯ ዶክተር ስለሺ በቀለ አስታወቁ።
ይህ እኮ ሶስቱ ሀገሮች ጉዳይ ነው። ሶስቱ ሀገሮች ተደራድረው የሚጨርሱት ነው። ይሄ ደግሞ ኢትዮጵያ መርት ነው። መርት መርቆ በዚህ ጊዜ ሙሉ በዚህ ጊዜ ያክሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስለኝም።
ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን፣ ብርሃን ኃይሉ ስርጭቱን ትመራለች። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
አርዕስተ ዜናውን እናስቀድማለን። ኢትዮጵያ ውስጥ ኮሮና ቫይረስ የያዘው ሰው እንደሌለ ተገለጸ። የአውሮፓ ህብረት ዛሬ ከአፍሪካ ጋር አዲስ በተሻለ እኩልነት ላይ የተመሰረተ የአጋርነት ስትራቴጂ መንደፉን አስታወቀ። የሱዳን ጠቅላይ ሚኒስትር አብደላ ሐምዱክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘገበ። አሁን ዜናውን በዝርዝር። ኢትዮጵያ ውስጥ ማንም ሰው በኮሮና ቫይረስ አለመያዙና መከላከል እንዲሁም የቅድመ ዝግጅት ስራዎች እየተሰሩ መሆናቸውን ኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስትሮች ኮሚቴ ዛሬ አዲስ አበባ ውስጥ አስታወቀ። በኮሮና ቫይረስ ተጠርጥረው በተደረገላቸው ምርመራ ከቫይረሱ ነጻ መሆናቸው የተረጋገጠ መኖራቸውን ገልጿል። ሙክታር ጀማል ዝርዝር ዘገባ አለው።
የኮሮና ቫይረስን ለመቆጣጠር የተቋቋመው ብሔራዊ የሚኒስትሮች ኮሚቴ ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት ባቀረበው ሪፖርት በዓለም ላይ በ97 ሀገሮች የተከሰተው የኮሮና ቫይረስ 100,000 ሰዎች በላይ መያዙን ገልጿል። የብሔራዊ ኮሚቴ ሰብሳቢና የጤና ሚኒስትር ዴኤታ ዶክተር ሊያ ታደሰ እንደገለጹት እስካሁን በኢትዮጵያ የተገኘ የኮሮና ቫይረስ ተጠቂ አለመኖሩንና ለመከላከልና የቅድመ ዝግጅት ስራዎች እየተከናወኑ ያሉትን ገልጸዋል። በኢትዮጵያ 38 ሰዎች ኮሮና ቫይረስ እንዳለባቸው ተጠርጥረው በተደረገው ምርመራ ከቫይረሱ ነጻ መሆናቸው መረጋገጡንም ዶክተር ሊያ ገልጸዋል።
ሁለት ሴንተሮችና ትልቅ ራሱን ችሎ ደግሞ ሙሉ ለሙሉ ይሄንን ህክምናና ለየታ ለመስጠት አንድ ሆስፒታል ለዚህ ስራ ብቻ ሌላውን ስራ ሁሉ አቁሞ እንዲዘጋጅ ተደርጓል። ካኮተቤ ሆስፒታል ይሄን በቅርብ ባለፈው አመት የተመረቀ አዲስ ሆስፒታል ነው። እዚህ ሆስፒታል ላይ የሚያስፈልጉ ግብአቶችን በማሟላት ባለሙያዎችን በማሰልጠን ስራዎች እየተሰሩ ነው።
የቅድመ ዝግጅት ስራዎችን በተመለከተ ምናልባት ቫይረሱ በኢትዮጵያ ውስጥ ቢከሰት የአፍና የአፍንጫ መሸፈኛ እጥረት እንዳይፈጠር በሀገር ውስጥ ተመርቶ ለውጭ ገበያ ይቀርብ የነበረውን የአፍና የአፍንጫ መሸፈኛ ጭንብሎችን ወደ ውጪ መላኩ እንዲቆም ተወስኗል ብለዋል። ከአዲስ አበባ የካ ኮተቤ ሆስፒታል በተጨማሪ የብሾፍቱ መከላከያ ሰራዊት ሆስፒታል ቫይረሱ በሀገር ውስጥ ቢከሰት ሕክምና ለመስጠት የሚያስችል ዝግጅት እያደረገ መሆኑንና በአንድ ጊዜ እስከ 600 ሰዎች ማስታመም የሚያስችል አቅም መገንባቱን በሪፖርቱ ተገልጿል። ቦሌ ዓለም አቀፍ አውሮፕላን ማረፊያን ጨምሮ በ30 የሀገሪቱ የየብስ መውጫና መግቢያ በሮች የኮሮና ቫይረስን ቁጥጥር እየተደረገ መሆኑም ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር እናመሰግናለን። ቻይና ዛሬ ከምን ጊዜም ያነሰ የኮሮና ቫይረስ በሽተኞች ቁጥር መታየቱን ገልጻለች። ኢጣሊያ ላይ ግን ከህዝቡ 1/4ኛው ተገሎ እንዲቆይ ትዕዛዝ ተላልፏል። በዩናይትድ ስቴትስ ምዕራባዊ ክፍለ ግዛት ካሊፎርኒያ ደግሞ በአንድ የመዝናኛ መርከብ ውስጥ ከነበሩ ሰዎች መካከል ኮሮና ቫይረስ የተገኘባቸው ሰዎች ስላሉ ኳራንቲን ውስጥ እንዲሆን ወይም እንዲገለል ታዟል። የቻይና ባለስልጣኖች በገለጹት መሰረት ዛሬ ቻይና ውስጥ 40 በሽተኞች ብቻ ናቸው የተገኙት። የአውሮፓ ህብረት ዛሬ ከአፍሪካ ጋር በተሻለ እኩልነት ላይ የተመሰረተ አዲስ የአጋርነት ግንኙነት እንዲኖር የሚያስችል ስትራቴጂ መንደፉ ተዘግቧል። የተነደፈው ስትራቴጂ ገና ጅምር ላይ በመሆኑ ብዙ የሚቀሩት የገንዘብ ጉዳይን የሚያካትቱ ነገሮች እንዳሉ ታውቋል። በያዝነው ዓመት በሚካሄደው የአውሮፓ ህብረትና የአፍሪካ መሪዎች ጉባኤ ላይ የአፍሪካ ሀገሮች ግብአት እንዲጨምሩበት የአውሮፓ ህብረት ባለስልጣኖች እንደሚጠብቁ ተዘግቧል። የአውሮፓ ህብረት የአመራር ክፍል 5 ትኩረት የሚደረግባቸው ቁልፍ ነጥቦችን ነድፏል። አረንጓዴ ኤነርጂን፣ ዲጂታል ለውጥን፣ ዘላቂ እድገትን፣ የሥራ ፈጠራዎችን፣ ሰላም፣ ጸጥታና መልካም አስተዳደርን፣ ፍልሰትንና እንቅስቃሴን ያካትታሉ። የአውሮፓ ህብረት በአጠቃላይ ከአፍሪካ ጋር ያለውን አጋርነት ማዳበርና የበለጠ ውጤታማ እንዲሆን እንደሚፈልግ የህብረቱ የውጭ ፖሊሲ ኃላፊ ጆዜፍ ቦሬል ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የግድያ ሙከራ ከተደረገባቸው በኋላ ደህንነቴ የተጠበቀ ነው፣ ደህና ነኝ ማለታቸው ተዘግቧል። ዛሬ የተከሰተው ነገር የሽግግሩን ሂደት አያሰናክልም፣ እንዲያውም ሱዳን ውስጥ የሚካሄደውን ለውጥ ያፋጥናል ሲሉ ሐምዶክ በትዊተር መልእክት አስተላልፈዋል። የመንግስት ቴሌቪዥን በዘገበው መሰረት አብደላ ሐምዶክ ወደ ስራ መስሪያ ቤታቸው ሲሄዱ ነበር ካሚዮናቸው የፈንጂ ኢላማ የሆነው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ ክፍል የለም። በቴሌቪዥን የቀረቡ ምስሎች ፍንዳታው በተፈጸመበት ቦታ ላይ ቢያንስ 2 ጉዳት የደረሰባቸው መኪኖችን አሳይተዋል። ባለፈው ሳምንት 2 ተቀናቃኝ የሶማሊያ ወታደራዊ አንጃዎች በኬንያ ግዛት ላይ በተዋጉበት ወቅት አንድ ኬንያዊ ሲገደል 12 ቆስለዋል። የአካባቢው ነዋሪዎች በተናገሩት መሰረት የጁባላንድ ሚሊሻዎች ከአንድ ወር በፊት ኬንያ ገቡ። የሶማሊያ ወታደራዊ ኃይል ደግሞ የኬንያን ሉዓላዊ ግዛት ደፍራለች ሲሉ የኬንያው ፕሬዝደንት ከሰዋል። ኬንያ ከሶማሊያው ፕሬዝደንት ጋር ተገናኝቶ እንዲነጋገሩ ትላንት ወደ ሞቃዲሾ ልዑካን ልካለች። ሁለቱ ሀገሮች 100,000 አጽፋ ኪሎ ሜትር በሚሆን የህንድ ውቅያኖስ ቦታ ላይም ሲጨቃጨቁ ቆይተዋል። በዛም ያቡድን አልሸባብ ኬንያና ሶማሊያን በሚያዋስነው ድንበር አካባቢ በሁለቱም ግዛቶች ጥቃት ይፈጽማል። እነዚህ ጠቦች ታዲያ ውላድሮ በሶማሊያ በአጠቃላይ በቀጠናውና ከዚያም ርቆ በመሄድ አሉታዊ የሆነ የጸጥታ አንድምታ ሊኖራቸው እንደሚችል ተንታኞች ይናገራሉ። በመጨረሻም የተባበሩት መንግስታት ድርጅት መርማሪዎች የደቡብ ሱዳን መሪዎች ሰፊ የሙስና ተግባር ይፈጽማሉ፣ የህዝባቸውን መሰረታዊ ነጻነቶችን ይረግጣሉ ሲሉ ከሰዋል። ደቡብ ሱዳን ያለው የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ክፍል ዛሬ ለሰብአዊ መብቶች ካውንስል ባቀረበው ዘገባ ላይ ነው ይህን ያለው። ይመዘብራሉ ሲል የመንግስታቱ ድርጅት ኮሚሽን ከሷል። የኮሚሽኑ ሊቀመንበር ያስሚን ሶኦካ እነዚህ የኢኮኖሚ ወንጀሎች በተለይም በሴቶችና በልጆች ላይ አስከፊ ሰብአዊ ጉዳት ያደርሳሉ ብለዋል። ሙስና በርካታ ባለስልጣኖች ሀብት እንዲያካብቱ አስችሏል። በሚሊዮኖች የሚቆጠሩ ዜጎች ግን በረሃብ ይማቀቃሉ። ይህን የሚያደርጉት ባለስልጣኖች የህዝባቸውን የኑሮ ደረጃ እንዲሻሻል ለነጻነት የታገሉ ናቸው። ነገር ግን የነጻነቱን ህልም ወደሳቸውን ብለዋል ያስሚን ሶኦካ። የደቡብ ሱዳን መንግስትና ተቃዋሚ ኃይሎች ለእድሜ ያልደረሱ ልጆችን ለውትድርና እንደሚመለምሉ የተባበሩት መንግስታት የህፃናት መርጃ ድርጅት ሲያስረዳ 19,000 የሚሆኑ ልጆች በሁለቱም ወገኖች ውትድርና ያገላሉ ይላል። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
አመሰግናለሁ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ፣ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ የካቲት 30 2012 ዓመተ ምህረት ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ለመጪው የኢትዮጵያ አጠቃላይ ምርጫ የፓርቲዎች ምዝገባ ቀነ ገደብ የቀረው 3 ቀን ብቻ ነው።
የላክንላቸው 106 ፓርቲዎች ናቸው። የቀሩ 3 ቀናት ስለሆኑ በደብዳቤው ላይ የተገለጸላቸው መሰረት እንዲያመጡ ማለት ነው።
የምርጫ ቦርድ የኮሚኒኬሽንስ አማካሪ ሶሊያና ሽመልስ ናቸው የሰማችኋቸው። ዘገባውን ይዘናል። አሁን የለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የለቱ አብይ ርዕስ ይቀርባል። በህዳሴ ግድብ ጉዳይ ስምምነት ከመፈረሙ በፊት ኢትዮጵያ ውሃ መሙላት እንዳትጀምር የሚያሳስበው የዩናይትድ ስቴትስ መግለጫ ተገቢ ያልሆነና የዛሬ 3 ዓመት ከተፈረመው የመርሆች ስምምነት ጋር የሚጋጭ እንደሆነ የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ አስታውቀዋል። ዶክተር ስለሺ በቀለ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ጉዳዩን በጥልቀት ሳይያውቁ የኢትዮጵያን መብት ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ አትሙሉ ማለት ተገቢ አይመስለንም ብለዋል።
የኢትዮጵያ 3 ሀገሮች ጉዳይ ነው። 3 ሀገሮች ተደራድረው የሚጨርሱት ነው። ይሄ ደግሞ የኢትዮጵያ መብት ነው። መብት ነጥቆ በዚህ ጊዜ ሙሉ በዚህ ጊዜ አትሙሉ ማለት ጉዳዩን በጥልቀት በማያውቁት ነገር ተገቢ አይመስለንም። ስለዚህ ኢትዮጵያ 86% ውሃ የምታመነጭ ሀገር 4 ቢሊዮን ወይም 10 ቢሊዮን በአመት ለመያዝ የምትከለከልበት ምክንያት አይታየንም። ይሄ ምን ፓርቲዚያን አመለካከት ነው ብለን አንወስድም። ትክክል አይደለም። ስለዚህ አቋማችን ያስተካክላል ብለን እንገምታለን። በወቅቱ አልነበረም። እኛ የመጨረሻው የተጠራው ስብሰባ ላይ እኛ ሳይት ኮንሰልቴሽን ስላልጨረስን መምጣት አንችልም የሚል ነበር። ይህንን ተቀብሎ ቀኑን ማዛወር ሲቻል የማያስፈልግ ጫና መፍጠር ተገቢ አልነበረም።
በሶስቱ ሀገሮች መካከል ስምምነት ተፈረመም አልተፈረመ ኢትዮጵያ ግድቡን ከፊታችን ነሐሴ ጀምሮ መሙላት እንደምትጀምር የመጀመሪያዎቹ 2 ኃይል አመንጪ መዘውሮች ወይም ተርባይኖች የዛሬ አመት መጋቢት ውስጥ ኃይል ማመንጨት እንደሚጀምሩ ተናግረዋል።
ግድቡ አጠቃላይ የኃይል ማመንጨት ስራው የሚጠናቀቀው በ2015 ሲሆን ሁሉም ተርባይኖች ወደ ስራ ገብተው ያው መጠን ደግሞ ሙሌት የሚካሄድበት የመጀመሪያ 2 ተርባይኖች ደግሞ ወደ ስራ የሚገቡበት በመጪው አመት ይሆናል ማለት ነው። ውሃ ሙሌቱ የመጀመሪያው ፌዝ የመጀመሪያ አመት 409 ቢሊዮን የሚሞላ በአይነቱ ክረምት ወቅት ነው።
ይሄ ማለት ቀደም ሲል በያዛችሁት ሰሌዳ መሰረት ሰኔ ውስጥ ውሃ መሙላት ትጀምራላችሁ?
ሰኔ ሳይሆን ክረምቱ በደንብ ጥሩ ዝናብ መጥሮ ፍሰት ሲኖር ሰኔ ያው የዝናብ መጀመሪያ ነው እንጂ በቂ ፍሰት በወንዝ ውስጥ ስለማይኖር በዚያ ጊዜ
የመጀመሪያዎቹ 2 ተርባይኖች ስራ እንደሚጀምሩ ከዚህ በፊት ገልጸው የነበረው ክቡር ሚኒስትር በመጪው ታህሳስ ወይም ጥር ነበረ። አሁን መጋቢት እንደሚጀምር ነው እየገለጹልኝ ያሉ። ልክ የዛሬ አመት ማለት ነው።
ያው ቴክኒካል ኮሚሽኒንግ ስራዎች አሉ። ዝም ብሎ ያለት ነገር በአንድ ጊዜ እንትን የሚደረግበት አይደለም። ከዚያ ከታህሳስ ጀምሮ እንጀምራለን። ቴክኒካል ኮሚሽኒንግ ኤሌክትሪክ ኮሚኒክት ማድረግ የምንችለው ሙስተዋብሊ መጋቢት ላይ ነው።
ነገር ግን ዋሽንግተን ዲሲ ላይ ያደረጋችሁትን ውይይትና ድርድር ተከትሎ ክቡር ሚኒስትር የዩናይትድ ስቴትስ በጅሮንድ መስሪያ ቤት ወይም የገንዘብ ሚኒስቴሯ አውጥቶት በነበረው መግለጫ ስምምነት ላይ ሳትደርሱ ውሃ መሙላትም ሆነ የመጨረሻ ሙከራ እንዳይደረግ የሚል ማሳሰቢያ አውጥቶ ነበረ። ይሄ የአሜሪካ ማሳሰቢያ ትርጉም አለው? በእናንተ እንቅስቃሴ ላይ በያዛችሁት እቅድ ላይ ጫና አለው?
እንዲህ አይነት ሀሳብ ከዚህ በፊት ተነስቶም አያውቅም። የመርሆች ስምምነት 2015 ያለን ስምምነት ግድቡ እየተገነባ የውሃ ሙሌት ሲጀምር መሙላት ይጀምራል። አሜሪካኖቹ ለምን እንዲህ አይነት ስቴትመንት ማውጣት እንደፈለጉ ግልጽ አይደለም እና ተገቢ ያልሆነ ስቴትመንት ነው። ስም እስከ ዛሬም ድረስ ስንደራደር ከሀገሮቹ ጋር የኮንስትራክሽን ሂደቱ ውሃ ማሙላት የሚያስጀምር ከሆነ እንጀምራለን። ከኮንስትራክሽን ጋር ፓራሌል የሚሄድ ስቴትመንት ነው እንጂ ያለን ግድብ ስምምነት ሳይደረግ ውሃ እንሞላም ብለን ከዚህ ውስጥ ስምምነት የለም።
ስለዚህ
ስቴትመንቱ ትክክል አይደለም። ምናልባት እንግዲህ ማለት የፈለጉት ፋይናል ቴስቲንግ ኤንድ ፋይናል ፊሊንግ ማለት ተፈልገው ከሆነ ያው እዚያ ላይ ፕሬፊክሱን ሁለቱም ጋር ስላልጻፉት ሊሆን ይችላል እንጂ በዚያ መልክ ይረዱታል ብለን እንገምታለን እንጂ አግሪመንት ስንፈራረም አንሞላም የሚል መቼም ጊዜ ተነጋግረን አናውቅም።
ዩናይትድ ስቴትስ እያነጋገረቻቸው ያለችው በእኩልነት መንፈስ ሳይሆን ተጋፊ በሆነ በአመሳሱ ስሜትና ሉዓላዊነትን ሊዳፈር የሚችል ውጤት በሚያስከትል አካሄድ እንደሆነም የተናገሩት የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር መንግስታቸው ሁኔታዎችን ለዓለም አቀፍ ማህበረሰብ ለማሳወቅ በተለያዩ መንገዶች እያደረገ ነው ያሏቸውን ጥረቶች አብራርተዋል።
አንዳንድ ሚኒስትሮቹ ወይም ሰክሬታሪ የረጃ አፕሮች ተመት ኦኒኮል ሌቭል ነው ማለት ያመጣ ፕሬዠር መፈጠር የለበትም ዲፕሎማት ከዚህ ተከላከለ እስከዚህ ድረስ አንዱ ሳንሴጂ ባልተሰጠው ሮል እንዲህ መሆን አለበት ከተባለ ደግሞ በጣም ሶሊድ የሆነ ሪዝን ተገቢ የሆነ ምንያ ከመክሮ መሆን ነው እንጂ ያለበት ኢትዮጵያም ተሆን ሌሎች ለኛው የሚያልተፈሰ ሀገሮች ሲቃወሙ የነበረውንና በኮምፕሬንሲቭ ፍሬምወርክ አግሪመንት አስተካክለው ያሉትን ነገር ኢትዮጵያ ላይ ፖዝ ለማድረግ መሞከር ትክክል አይደለም። እኛ የምንሰራው በዚህ ግድብ ዙሪያ ግድቡ ላይ ያለውን የውሃ አሞላልና አለቃቀቅ ነው። በዚያ ውሃ አሞላልና አለቃቀቅ የሚኖሩ ታሳቢዎች አሰምሽንስ ውሃውን ወደፊት የመከፋፈልን የማንመለክቱ ይሆናቸው። ኢትዮጵያ ከላይ ከግድቡ በላይ ውሃ ብትጠቀም ያንን የመጠቀም መብት የሚቀንስ አይነት ወይም ደግሞ የሚገፍ አይነት ስምምነት የመፈራረም አንችልም ፎሬቨር እና ያ ትክክለኛ ሉዓላዊነትን የሚገፍ ነገር ነው።
የዩናይትድ ስቴትስ የገንዘብ ሚኒስቴር ሀገሮቹ እንዲፈርሙበት ያዘጋጀውና ግብጽ ፈርማበታለች የተባለው ሰነድ ኢትዮጵያ በውሃው ላይ ያላትን መብት ሙሉ በሙሉ የሚገፍ የማታውቃቸውን የቅኝ ግዛት ውሎችን ያለፍላጎቷና ተሳትፎዋ ያስገባ በድርቅና በከበዱ የተፈጥሮ ሁኔታዎች ጊዜያት ውሃውን ከግድቧ አሟጣ እንድታጠነፍፍ የሚያስገድድ እንደሆነ እንዲሁም ሌሎች መብቶቿን የሚዳፈሩና የሚገፉ አንቀጾች የሰፈሩበት እንደሆነ ሚኒስትሩ ገልጸዋል። አንዳንድ የግብጽ ባለስልጣናትና ፖለቲከኞች ስለሚያሰሟቸው ዛቻዎችም ተጠይቀው ትርጉም የለሽ ሲሉ አጣጥለዋቸዋል። አስፈላጊ ሆኖ ከተገኘም ኢትዮጵያም አቅምና ኃይሎቿን አሰባስባ ራስዋን ለመከላከል እንደማትተኛ ተናግረዋል። የናይልን ውሃ 86 ከመቶ የምታመነጭና የምታዋጣ ሀገር በተፈጥሮ መብቷ እንዳትጠቀም ሊያደርጋት የሚችል ምንም የለም ያሉት የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ሁሉንም ተጠቃሚ ከመያደርግ በስተቀር በማንም ላይ ጉዳት በማያደርሰው የህዳሴ ግድብ ውሃ ሞላልና ስራ አመራር ላይ ውይይቱና ድርድሩ ይቀጥላል የሚል ተስፋ እንዳላቸው ገልጸዋል። የኢትዮጵያ የውሃ የመስኖና የኢነርጂ ሚኒስትር ዶክተር ስለሺ በቀለ ከቪኦኤ ጋር ያደረጉትን አዲስ ቃለ ምልልስ ሙሉ ቃል ከዌብሳይታችንና ከማህበራዊ ገጾቻችን ማግኘት ይቻላል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሀገሩን ሉዓላዊነትና ደህንነት አሳልፎ የሚሰጥ ኢትዮጵያዊ የለም ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በደቡብ ክልል የዳውሮና የደቡብ ኦሞ ዞን እንዲሁም የኮንታ ልዩ ወረዳ ትናንትና ከትናንት በስቲያ በጎበኙበት ወቅት የምንፈልገው ፍቅር፣ ሰላምና ብልጽግና እንጂ ማንንም መንካት አይደለም ማለታቸውን የክልሉ መገናኛ ብዙሃን ዘግበዋል። ዮናታን ዘብዲዮስ ከሐዋሳ ዝርዝሩን ይዟል።
አገራዊ ዘት ያላቸውን መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በዚህ ወቅት ኢትዮጵያውያን ሽንፈተናው ቅም ብሏል። ሰሞነኛው ያሉትንም ማዕበል የሲኒ ማዕበል ሲሉ አጣጥሏል።
አሁን የሚነዘዙት ማዕበሎች የሲኒ ማዕበሎች እንጂ የባህር ማዕበሎች አይደሉም። ይርከፈከፉብን ይሆናል እንጂ አያስለቀቁንም። ይሞክሩን ይሆናል እንጂ አያሸንፉንም። እኛ ኢትዮጵያውያን ለሽንፈት ባዕድነት አናቀውም። ከታሪክ እንደሆነው ዛሬም የነኩን ሁሉ ይደቃሉ፣ ሊደቁ የሰፈሩን ሁሉ ይተነሱናል። ማንንም አነቃም። ሰላም፣ ፍቅር፣ ይቅርታና ብልጽግና ነው የምንፈልገው። ወደ ማንም ግዛት አንድ ሜትር የማለት ፍላጎት ኢትዮጵያውያን የለንም። ከነኩን ግን ለማንም በጃለንም። አትንኩን ከነካችሁን እጣ ፈንታችሁ ሽንፈት መሆኑን ከወዲሁ ላረጋግጥላችሁ ፈልጋለሁ።
የጠቅላይ ሚኒስትሩ አስተያየት ተደመጠው። ታላቁ የኢትዮጵያ ህዳሴ ግድብ አስመልክቶ በግብጽና በኢትዮጵያ መካከል ያለው ልዩነት ይበልጥ ጎልቶ በወጣበት ሰዓት ሲሆን አስተያየታቸው ከዚህ ከግብጽ ጋር ካለው አለመግባባትና ከካይሮ ከሚሰነዘሩ ዛቻ ወይም አሉታዊ መልእክት ጋር የተገናኘ ስለመሆኑ ግን የተገለጠ ነገር የለም። የሀገሩን ጥቅም አሳልፎ የሚሰጥ ኢትዮጵያዊ የለም ብሏል ጠቅላይ ሚኒስትር አብይ አህመድ።
የሀገሩን ደህንነትና ሉዓላዊነት አሳልፎ የሚሰጥ ትግራይ የሚሰጥ አፋር የሚሰጥ ሶማሌ የሚሰጥ ሐረሪ የሚሰጥ ኦሮሞ የሚሰጥ አማራ የሚሰጥ ቅማንት የሚሰጥ አገው የሚሰጥ አማ የሚሰጥ አርጎባ ጉራጌ ስልጤ ከምባታ የሚሰጥ አላባ የሚሰጥ ሲዳማ የሚሰጥ ወላይታ የሚሰጥ ጉጂ የሚሰጥ ኮንሶ የሚሰጥ ኑዌር አኝዋ ዳሰነች አሪ ባና ሰባይ ሐመር ከራ ማሌ ባላ ቦዲ ጋይሌ ዲሌ ህድዎ ሙሉሌ ተድሞሌ ያጋሎም የሚሰጥ ዳውሮ ኢትዮጵያ።
ታላቋን ኢትዮጵያ የመገንባትና የማበልጸግ ራዕያችን ይሳካል ያሉት ጠቅላይ ሚኒስትሩ ኢትዮጵያ አሁንም ለራሷ ብቻ ሳይሆን ለመላው ጥቁር ህዝቦች የነጻነት ተምሳሌት ሆና ትከተላለች ብሏል።
ታላቋን ኢትዮጵያ ስለመገንባት ያለንን እቅድ ሳልገልጽ መሄድ አልችልም። በመተመር መንገድ የብልጽግና ማማ ላይ ኢትዮጵያን የማውጣት ህልማችን በምንም በማንም ኃይል እንዳይደናቀፍ ኢትዮጵያ በልጽጋ ራሷን የምትከላከል ሳይሆን ዛሬ እንደ ትናንቱ ለአፍሪካ የነጻነት ምልክት መሆኗን የምናረጋግጠው 100 ሚሊዮን ወጣቶችና ጀግኖች ያላት አገር መሆኑን ያሰሙ ሁሉ እንዲሰሙ እፈልጋለሁ።
ኢትዮጵያን ለመምራት ከዘረኝነት አስተሳሰብ መጽዳት እንደሚያስፈልግም ተናግሯል።
የዛሬው ነገስታት አገርን ለመምራት ንጹህ መሆን ይገባል የሚል እምነት ነበራቸው። በዚህ ምክንያት በሎማ ወረዳ ውስጥ የመንጻት ዋሻ ነበራቸው። ሀገር ለመምራት ከዘረኝነት፣ ከዋልታ ረገጥነት፣ ከሙስተኝነት፣ ከግጭት እንዲሁም ከገማባይነት ከሁሉ በላይ ኢትዮጵያን አሳልፎ ከሚሸጥ መንፈስ የጸዳ መሆን የግድ ይላል።
ከሁሉም ዞኖች ደማቅ አቀባበል ያስተናገዱት ጠቅላይ ሚኒስትር አብይ አህመድ የእነዚህን ዞኖች ባህላቸውን፣ ብዝሃነታቸውና አንድነታቸውን፣ ታሪካዊ እሴቶቻቸውና የሀገራቸውን ህልውና ለማስከበር ያበረከቱትን አስተዋጽኦ አሞካሽቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም።
አመሰግናለሁ ዮናታን ለዘገባው። ይህ በእንዲህ እንዳለ የሀገሪቱ የጦር ኃይሎች ጠቅላይ አዛዥ የመከላከያ ሰራዊቱን አዛዦች ዛሬ በጽህፈት ቤታቸው ሰብስበው አወያይተዋል። በጠቅላይ ሚኒስትሩና በጦር አዛዦቹ መካከል የተደረገው ምክክር በሰራዊቱ ውስጥ እየተከናወኑ ናቸው በሚባሉ ተቋማዊና መዋቅራዊ ለውጦች ላይ ያተኮረ እንደነበር ከመገለጹ ያለፈ ዝርዝር አልወጣም። ወደ ተከታዩ ዘገባ እንለፍ። የዛሬ ዓመት ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ 8 አደጋ ለሞቱት አደጋው በደረሰበት ስፍራ ዝክር ተደርጓል። የመታሰቢያውን ስርዓት ያዘጋጁት በኦሮሚያ ክልል ምስራቅ ሸዋ ዞን የጊምቢቹ ወረዳ ነዋሪዎች ናቸው። ፀሐይ ዳምጠው ተጨማሪ አላት።
በኦሮሚያ ክልል ምስራቅ ሸዋ ዞን የግንብቹ ወረዳ ነዋሪዎች ከአንድ ዓመት በፊት በአውሮፕላን አደጋ ሕይወታቸውን ላጡ ዜጎች የሞት ዓመት መታሰቢያ አድርጓል። የአካባቢ ነዋሪዎች አደጋው ከደረሰ ቀን አንስተው በተለያየ መንገድ ሐዘናቸውን ሲገልጹ እንደቆዩ ገልጸዋል። ወይዘሮ በለጡ ተክለወልድ የቱሉ ፈራ ቀበሌ ነዋሪ ናቸው። ያንን ቀን ማስታወስ ከባድ ነው ይላሉ።
እቺ አውሮፕላን ስትመጣ እየተሽከረከረ ዝቅዝቅ እንዲትላል የሆነ ፍልጭ ይላል። እየወጣሁ እያየሁ ስል ወደ ታይም ቢስት ዘቀዘቃየሁ ይታያል። ደግሞ ፍለፊት ነው ትዘቀዘቅ። አረ ወደቀች ወደቀች አልኳቸው። ከዛ ኳ ሲል የትን ህል ነው የጮሆ እንግዲህ ወጥም መጣ። እዚህ ስንደርስ የጡት የተቆረጠ ተቆርጦ ወድቋል። በዛ በቃ ቅስሜ እንደዚህ ስልክ ብሎ ሄዱ።
ወይዘሮ አየለች ሙልጌታ የቱሉ ፈራ አጎራባሽ ቀበሌ መሆናቸውን ይናገራሉ። ህይወታቸውን በዚህ ቦታ ያጡ ዜጎችን ማንነት ባናውቅም የእግዚአብሔር ፍጡርና የሰው ልጅ በመሆናቸው ብቻ ልናዝንላቸው ልንዘክራቸው ይገባል ብለን በየጊዜው የመታሰቢያ ስነ ስርዓት ስናደርግላቸው ዛሬ ደርሰናል ይላሉ።
ተተክጣም ነው ልብ ስፍራን ሀዘኔት ይማል። ይህንን ሀዘን ከዛ ቀበሌ ጋር አንድ ላይ ሆነን እዚህ ቦታ 157 ሰው እዚህ ጋር ለሞቱብን ሀዘናቸው ሀዘናችን ነው።
ብለን ነው የምንካፈል መጣሩ ከዛ ድረስ ማለት እዚህ ጋር ልቦናቸው አልፏል ህይወታቸው አልፎብናል ሰው ናቸው ከለራቸውን አንወቅ እንጂ ሰው በሰውነቱ የሰው ልጅ መከበር አለበት ሰው እንደዛ ሆነ ሲሉን በጣም ነው የተሰማን በጣም የተረበሽኩት እንደኔ
አውሮፕላኑ የወደቀበት ቦታ የእርሻ መሬት ነበር ቢሆንም የአካባቢው ሰዎች ተነጋግረን ቦታው ህይወታቸው ላጡ ወገኖች መታሰቢያ ሐውልት መስሪያ ይሁን ብለን ሰጥተናል ያሉት አንድ አባት ደግሞ እስካሁን ሀዘኑ ከውስጣችን አልወጣም ሲሉ ይናገራሉ
አደጋው ባልታሰበበት ሁኔታ ከተከሰተበት ጊዜ ጀምሮ ህብረተሰባችን ያው ወንድ ሴት አሮጊት ሽማግሌ ሳይል ሀዘኑን ገልጿል ከእለቱ ጀምሮ ማለት ነው እስከ 12ታቸው ቁርባናቸውን በማስቆረብ እንደገና ደግሞ ለ40ቸውም ለ80 እንደ ባህላችን እንዳከበቢው ማለት ነው እና ያው ዛሬ ደግሞ ያው ሙት አመታቸው ደርሶ ይሄንን ፕሮግራም በማድረግ አሁንም በድጋሜ ያው ሀዘናችንን ለመግለጽ ነው እዚህ ቦታ የተሰበሰብነው ወገኖቻችን ላይ ደረሰው ሀዘን እንደዚህ በቀላል የሚታይ አይደለም የሚረሳም አይደለም ከሰላም ቤት እና ከሰላም ሀገር ወጥተው ተመልሰን እንገባለን ብለው ሲሉ ያው እዚህ ጋር ማረፊያቸው ሆኖ ያው እግዚአብሔር ፈቃድ ሆኖ እንግዲህ ችለነዋል ስለዚህ ሀዘኑ ምን ጊዜም ከውስጣችን የሚወጣ ነገር አይደለም እዚህ ቦታ ላይ ደማቸውን የፈሰሰው ህይወት አልፏል ስለዚህ እዚህ ቦታ ላይ እንኳን አርሶ መብላት ቀርቶ ራሱ ሀዘኑም ራሱ አልተላቀቀንም ስለዚህ በቀጣይነትም ቢሆን ይሄ መሬት እንደዚሁ እንደተቀለለ ተከብሮ እንደመታሰቢያ በየወቅቱ የምናስተውስበት ሁኔታና ትክክለኛ መታሰቢያቸው ተሰርቶ በቀጣይነት ራሱ ወገናዊ አመለካከታችንን መንገስበት ቦታ ቢሆን በጣም ደስ ይለኛል
ለአደጋ ሰለባ መታሰቢያ ይሁን ብለው ያዘጋጁት መዝሙር ወጣቶች በፕሮግራም ላይ አቅርበዋል የአንደኛ ሙት አመት መታሰቢያን ያዘጋጁት የግንብቹ ወረዳ ነዋሪዎች የኦሮሚያ ባልና ቱሪዝም ቢሮ የኦሮሚያ ልማት ማህበርና ምልኪ የማስተዋቂያ ድርጅት ናቸው የኦሮሚያ ልማት ማህበርን ወክለው መልእክት ያስተላለፉት በድርጅቱ የፕሮጀክቶች አስተባባሪ አቶ ዋክቶላ ጉቱ ያለማንም አስገዳጅነት መሬቱን የሰው ልጅ ክብር መሆኑን በመረዳት የሟቾቹን አጽም በክብር ያሳረፈው ማህበረሰብ በልማት መደገፍ ያስፈልጋል ሲሉ ተናግረዋል የሞት አመት መታሰቢያ በአባገዳዎች በዲባዩ በሙዳና በተለያዩ ሰነስርዓት ትናንትና ተከናውኗል በኦርቶዶክስ ተዋሕዶ እምነት መሰረትም ትናንትና የሞት አመት መታሰቢያ ተካሂዷል መጋቢት 1 2011 ዓ.ም የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 302 ቦይንግ 737 ማክስ 8 አውሮፕላን ከቦሌ ዓለም አቀፍ አየር ማረፊያ ወደ ናይሮቢ ሲያቀና ቱሉ ፈራና ሐማቁንጥሽሌ ቀበሌዎች አዋሳኝ ቦታ ላይ ተከስክሰው የ157 ሰዎች ህይወት ማለፉ ይታወሳል ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ
ወደ ተከታዩ ዘገባ እንለፍ። ፀሐይን አመሰግናለሁ ለዘገባው። የሱዳን ጠቅላይ ሚኒስትር ዛሬ ሰኞ የግድያ ሙከራ እንደተደረገባቸው የመንግስቱ የዜና ማሰራጫዎች ዘግበዋል። ለግድያ ሙከራው ኃላፊነት የወሰደ የለም። ፈርን ሮቢንሰንና ኢሻ ሳራጅ ከዋሽንግተን ዲሲ፣ ማይክል አቲት ከካርቱም ዘግበዋል። ቆንጅታ የጨምቃት አቀርበዋል እንጂ
ወደ ጽፈት ቤታቸው በመኪናና በሞተር ቢስክሌት አጀብ እየተጓዙ የነበሩትን ጠቅላይ ሚኒስትር አብደላ ሐምዶክን ኢላማ ያደረገ ጥቃት እንደተከሰተ ነው የመንግስቱ ቴሌቪዥን የዘገበው። የግድያ ሙከራውን ተከትሎ ምንም ጉዳት እንዳልደረሰባቸው የገለጹት ጠቅላይ ሚኒስትሩ ሐምዶክ ዛሬ የተከሰተው ተግባር ሽግግራችንን እንደማያደናቅፍ አረጋግጥላችኋለሁ እንዲያውም የለውጡን ሂደት ያፋጥናል ሲሉ ፈገግ ብለው ከተነሱት ፎቶአቸው ጋር አድርገው በትዊተር ገልጸዋል። ለዛሬው ግድያ ሙከራ ኃላፊ ነኝ ያለ ወገን እስካሁን አልተሰማም። የሽግግር መንግስቱ የግድያ ሙከራውን አውግዟል። የሱዳን የማስተዋቂያ ሚኒስትር ፋይሳል መሐመድ ሳለህ የሽብር ተግባር ሲሉ ነው ያወገዙት።
لم يصف السيد رئيس الوزراء بأي أذى وكذلك المجموعة المرافقة له
تقرأي منيسترو منم قدات على الرسباتشوم عبرواتشو كنبروتم عند ميتاقوة دايلم عند الجاري موترنيا بيتشا كموتر بسكليت لأوتكو متنينيا قدات درسو بتال كزياوج تقرأي منيسترو بيرواتشو كتش ملو سراتشو كتلوال
يجد يامو كراوني درسو تلميات كتتل جمرنا ليالوت يماستاوك يا منيسترو ساله درگيتو بسودان آبيوتنا باللفوتكيت وراتوس باغنينا چو دلوشلا يتاك آتانا وبلوال يهزباتشن انتاسفال ماج اللمين من قساك سوتن عدنان اناغنينا چوالن سيلوم زتوال
لغد استشرف شعبنا فجر عهد جديد وهو قادر
حزباتشن يادس مقراف جمارو تايزوال يهن دغمو ماننا چون واغا كفلو مكالاتيال يچلال ماننا چون ميش برتقبارنا ياللفون اقزاز كسر مسارتو لما فرت يازنون سرا لما دناك في ميفاز امدرد جيتلاي اسفل لا يونوسان يرمجا انوس دالن
يسودان يشققرولو علاوي مكربي تابال جنرال شمس الدين الكاباشي زاري كقتر بوهالا دبو سودان والنا كتما جوباوس بسطوت قال يقدي يا مكراون اوغزو بتبت لماس نسات لم يمكرو تقستي لنم نويلوت
يهيب وفداء الطفاو بجميع السودانيين مدنيين
እንደ ተደራዳሪ የሱዳን የጦር ኃይልም ሲቪሎችን በሙሉ ሽብርተኝነትን በህብረት እንዲታገሉ ማጸናለሁ። ይሄ ሲሆን የነሱን አላማ ባጭሩ ልንቀጭና የተሐሳሱን ያብዮታችንን ግቦች ልናጠናቅቅ እንችላለን።
ጥቃቱ በደረሰበት ቦታ ቢያንስ ሁለት የተጎዱ መኪናዎች በመንግስቱ ቴሌቪዥን ታይተዋል። በካርቱም የዩናይትድ ስቴትስ ኤምባሲ ጥቃቱን እንዳስደነገጠውና እንዳሳዘነው ገልጿል። አክሎም ሲቪል መሩን የሽግግር መንግስት መደገፋችንንና ከሱዳን ህዝብ ጋር አብረን መቆማችንን እንቀጥላለን ሲል ኤምባሲው በትዊተር አመልክቷል። ለበርካታ አመታት ስልጣን ላይ የነበሩትን ፕሬዚደንት ኦመር አልበሽርን ለወራት ከተካሄደባቸው አገር አቀፍ ተቃውሞ በኋላ የጦር ሰራዊቱ ከስልጣን ካስወገዳቸው በኋላ ነው በነሐሴ ወር ሐምዶክ ጠቅላይ ሚኒስትርነቱን የያዙት። ይሁን እንጂ አዲሱ መንግስት የተቋቋመው ግማሽ በግማሽ በርካታ የሀገሪቱ ዜጎች በተቃውሞ ሰልፉ ወቅት ግድያና ጠለፋ ፈጽመዋል ብለው በሚወነጅሏቸው የቀድሞ ወታደራዊ መሪዎች በመሆኑ ያዲሱን አስተዳደር ዘላቂ መረጋጋት ጥያቄ ውስጥ ከተቶታል። ጠቅላይ ሚኒስትር ሐምዶክ በትዊተር ባወጡት መግለጫቸው መጪው ጊዜ የተሻለና ሰላማዊ እንዲሆንልን ለዚህ አብዮት ከባድ ዋጋ ከፍለንበታል በሰላማዊ መንገድ ልንጠብቀው ይገባል ብለዋል። የፈረሰውና በሕግ የታገደው ብሔራዊ ኮንግረስ ፓርቲ ተጠባባቂ መሪ የግድያ ሙከራውን እንዳወገዙም ተሰምቷል። በሱዳን የብሪታንያ አምባሳደር ኢርፋን ሳድክ በበኩላቸው እጅጉን የሚረብሽ ድርጊት ነው ካሉ በኋላ በአስቸኳይ ሙሉ ምርመራ ሊካሄድበት ይገባል ብለዋል።
እጆቹን ከፊቶ ላይ ያርቁ። አይኖቹን፣ አፎን፣ አፍንጫውን፣ ጆሮቹን ላለመነካካት ይንቁ፣ ይጠንቀቁ። ራስዎን ለኮሮና ቫይረስ አያጋልጡ። ኮሮና ቫይረስን ይከላከሉ። ኮቪድ-19ን ያቁሙ። እጆቹን በሳሙናና በብዙ ፈሳሽ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ሲያስሉ ወይም ሲያስነጥሶ አፎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆቹን አያነካኩ። መረጃዎችን ከባለ ስልጣናቱ ከባለሙያዎቹና ከታመኑ ምንጮች ብቻ ያገኙ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። በአሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። በፌስቡክ እና በትዊተር ቪኦኤ amharic ብላችሁ ተከተሉን፣ ተነጋገሩ። በኢንስታግራም በዩቲዩብ እንዲሁ ስርጭቶቻችንን ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ አፓችን ብትጭኑም በቀላሉ ለታዳምጡን ሐሳቦቻችሁን ልታንሸራሽሩ ትችላላችሁ። የምሽቱ ያየር ስርጭት ፕሮዲውሰር ብራን ኃይሉ ነች። ቴክኒሻኑ ጆና ካሚንግስ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው አዳነች ፍስሐዬ፣ ዋና አዘጋጅ ትዝታ ብላቸው፣ እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን እንለፍ። ምርጫ
ለመጪው የኢትዮጵያ አጠቃላይ ምርጫ የፓርቲዎች ምዝገባ ቀነ ገደብ የሚያበቃው በሶስት ቀናት ውስጥ ቢሆንም እስከዛሬ ማመልከቻ ያስገቡ 10 ያህል ፓርቲዎች ብቻ መሆናቸውን የምርጫ ቦርድ አስታውቋል። የአንድ ፓርቲ ማመልከቻ ለተጨማሪ ማጣራት ወደ ፖሊስ መላኩን የብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ለቪኦኤ ገልጸዋል። መለስካቸው አማህ ዝርዝሩን ይዟል።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ዛሬ ከቪኦኤ ጋር በነበራቸው አጭር ቆይታ በዚህ ዓመት ለሚካሄደው አገራዊ ምርጫ ፓርቲዎች ማሟላት የሚገባቸውን መስፈርት ሁሉ እንዲያሟሉ እና ከቀነ ገደቡ በፊት እንዲመዘገቡ አሳስበዋል። ይህን እንዲያደርጉም ከ100 በላይ ለሚሆኑ ፓርቲዎች ለእያንዳንዳቸው በሚረዳ መልኩ ቦርዱ ሲያግዝ እንደቆየም አስታውሰዋል። ይሁንና ይህን ያህል ቁጥር ካላቸው አገር አቀፍ ፓርቲዎችም ሆኑ የክልል ፓርቲዎች የምዝገባ ማመልከቻቸውን ያስገቡ በጣም ጥቂት መሆናቸውን ወይዘሪት ሶሊያና ያስረዳሉ።
3 ቀናት ናቸው የቀሩት። ስለዚህ በዛ ጊዜ ውስጥ የተወሰኑ ወደ 7 የሚጠጉ ይመስለኛል ክልላዊ ፓርቲዎች አሟልተናል ብለው አስገብተዋል። ነገር ግን በቦርዱ በኩል ደግሞ መረጋጋት አለበት። በዛ መሰረት አረጋግጠን በቃ እነዚህ ድጋሚ ምዝገባ ማውጣት ያስገቡ ናቸው ያላቸው ፓርቲዎች 3 ናቸው። ህወሓት አለ፣ የአረና ፓርቲ አለ፣ ትዴፓ የሆነው ፓርቲም ደግሞ አልትግራይ ዴሞክራሲያዊ ፓርቲ አለ። እነዚህ ግን ፊርማዎቹን አሟልተው ያመጡ ቦርዱ ማይቷቸው የተረጋጋጡ ናቸው፣ አስገባት ያለባቸውን ያስገቡ ናቸው የተባሉ ናቸው። ከዛም ውጪም ግን ከሌሎች ክልሎች ከየሶማሌ ክልላዊ ፓርቲ፣ በደቡብ ህዝቦች የሚንቀሳቀሱ ክልላዊ ፓርቲዎች ያስገቡዋሉ። አሁን ስማቸውን በትክክል ስለማላስታውስ ነው እንጂ የተወሰኑ ፓርቲዎች አሉ።
የፓርቲዎች ምዝገባ ጊዜ ገደብ ሊጠናቀቅ 3 ቀናት ብቻ የቀሩ ቢሆንም የአገር አቀፍ ፓርቲዎች ከዚህ አኳያ ለምዝገባ እያደረጉት የሚገኘው እንቅስቃሴ ከክልል ፓርቲዎችም የቀዘቀዘ ይመስላል። ይህ ብቻም ሳይሆን የእንቅስቃሴው ጥራት ጥርጣሬ የሚቀሰቅስ መሆኑ የብዙዎች መነጋገሪያ ሆኗል።
በሀገር አቀፍ ደረጃም 2 ወይ 3 ፓርቲዎች አስገብተዋል። ያው አንደኛው ባለፈው ሳምንት እንዳልነው ለምሳሌ ቅንጅት ለአንድነትና ለዲሞክራሲ ያስገባው ፊርማ ላይ ማረጋገጥ ስላልተቻለ 50 አካባቢ ሰዎች በፈርመዋል ተብሎ የተደወለላቸው 49 አልፈረምንም ብለው ስላሉ፣ ያው ይሄ ደግሞ ፊርማንና አስመስሎ የመስራችነትን ማስገባት በወንጀል ህጉም ያስቀጣል፣ በምርጫ ህጉም ስለሚያስቀጣ ያው ቦርዱ የወንጀል ምርመራ ክሪሚናል ኢንቨስቲጌሽን እንዲደረግ ለፌዴራል ፖሊስ አስተላልፏል። ከነ ሙሉ ዶክመንቱ ማለት ነው። ከዛ ውጪም የተወሰኑ 1 2 3 ሀገራዊ ፓርቲዎችም ያስገቡ ይኖራሉ። ነገር ግን ቁጥራቸው ምን ያህል ነው የሚለውን ነገር የምናውቀው መጋቢት 3 የጊዜ ገደቡ ካለቀ በኋላ ነው። ነገር ግን እስካሁን ድረስ እንዲሁ በአጠቃላይ ኢስቲሜሽኑ ለመቆጠር ያህል ከ10 የሚበልጡ አይደሉም።
በሀገር አቀፍም
በክልልም ቢሆን በሁለቱም ሆነው 10 11 12 ፓርቲ በላይ አሟልቻለሁ ብሎ አላመጣም። እንግዲህ የምንጠብቀው በሚቀጥሉት በቀሩት ጥቂት ቀናት ያው ፓርቲዎች ጊዜም ስለሚወስድባቸው ይህን ዝግጅት ለማድረግ ያመጣሉ ብለን ነው። ነገር ግን እኛ ካለ የላክንላቸው 106 ፓርቲዎች ናቸው። ዛሬም በድጋሚ ደግሞ ማስታወሻ አውጥተናል። የቀሩ 3 ቀናት ስለሆኑ በደብዳቤው ላይ በተገለጸላቸው መሰረት እንዲያመጡ ማለት ነው።
በፓርቲዎችና በምርጫ ቦርድ መካከል ያለው ግንኙነት አንድ ወጥ እንዳልሆነ ብዙ ተመልካቾች ይስማማሉ። ወይዘሪት ሶሊያና ሽመልስ ይህን ሁኔታ እንዳልሳቱት ለቪኦኤ በሰጡት ቃለ ምልልስ አመላክተዋል። ይሁንና ምርጫ ቦርድ ባለው አቅም ሁሉ ፓርቲዎችን እንደየፍላጎታቸው ለመደገፍ ሞክሯል ብለዋል። ሁሉም የሚከናወነው ግን የሀገሪቱን ሕጎች መሰረት አድርጎ እንደሆነም ጠቁመዋል። የመዝገቢያ ጊዜ ገደብ ካበቃ በኋላ ሊደረግ የሚቻለውንም አመላክተዋል።
እንግዲህ ደግሞ መጋቢት 3 ላይ እናየውና እንደ ቦርድ ከዛ በኋላ ፓርቲዎቹ ይሄ ላለመሟላቱ የሚያቀርቧቸው ምን አይነት ችግሮች፣ ተግዳሮቶች አሉ፣ ምን ያህሎቹ አሳማኝ ተግዳሮቶች ናቸው በቦርዱ በኩል፣ ምን ያህሎቹ ደግሞ አሳማኝ ያልሆኑ ናቸው የሚለውን የሚያይበት እድል የሚኖር ይመስለኛል። ግን መረሳት የሌለበት ነገር ብሔራዊ ምርጫ በጣም እየተቃረበ ነው። አዲስ የፖለቲካ ፓርቲ ምዝገባን ዛሬ እንጫ እናጠናቀቃለን፣ የካቲት 30 ድረስ ብቻ ነው የምንቀበለው ብለናል። ለምርጫ ደርሳለሁ የሚል ማለት ነው። አዎ፣ በድሮ መስፈርት የሚያሟላ ሳይሆን አዲስ ተመዝጋቢ ሆኖ ለምርጫ መድረስ ፈልጋለሁ የሚል ፓርቲ ዛሬ ድረስ ብቻ ነው የሚያስገባው። እሱንም የጊዜ ገደብ ያስቀመጥ ነው። የፖለቲካ ፓርቲ ምስረታ የወረቀት ስራው መመላለሱ ሙሉ መስፈርቱን መወሰዱ ከፓርቲዎቹ አቅም አንጻር ፓርቲዎቹ አንድ ይሄን አሟልታችሁ ሲባል የሚወስድባቸውን ጊዜ ትንሽ ረዘም ስለሚል ከልምድም እንዳየ ነው አንድ ፓርቲ ለፓርቲነት ተመዝግቦ እውቅናውን እስኪያገኝ ድረስ ባለው ጊዜ ውስጥ ረዘም ያለ ጊዜ ስለሚወስድ ለፓርቲ ለመድረስ ለምርጫ ደርሳለሁ የሚል የፖለቲካ ፓርቲ ከየካቲት 30 በኋላ አንመዘግብም። ማንኛውንም አይነት ምዝገባ ማከናወን ይቻላል፣ ግን ለምርጫ አይደርስም ከዚህ በኋላ የሚመጣ ማለት ነው። ስለዚህ ከዛ አንጻር አሁን እንደገና የመስፈርቱ የቀሩት መስፈርቶች የሚያሟሉት ፓርቲዎችም የነሱ መጋቢት 3 ነው። ስለዚህ ጊዜው አጭር መሆኑን ለምርጫ ለመድረስም ደሞ ምርጫስ ለመሳተፍም ደሞ በእነሱም በኩል የጊዜ ጥረት መኖሩም እነሱ ከግምት ውስጥ አስገብተው እንግዲህ በሚቀጥሉት ጥቂት ቀናት ውስጥ ያመጣሉ ብለን ነው የምናስበው። ያው ግን ምናውቀው ምን ያህል ፓርቲዎች እንደተመዘገቡ ችግሮቻቸው ምን እንደሆኑ ምናውቀው ከመጋቢት 3 በኋላ ይሆናል ማለት ነው።
ግን ብዙ ጊዜ እንደሚያገርቡት ተፎካካሪ ፓርቲዎቹ ገዥው ፓርቲ ሳይጨምር በጣም ብዙ ችግር እንደሚያጋጥማቸው የሚባለውን ግዴታ ለማሟላት መምጣት ያለባቸው ነገሮች አሉ። እነሱ ለማሟላት ብዙ እንቅስቃሴ ገደብ እንደሚጣልባቸው ይናገራሉ። ከዚህ አኳያ ቦርዱ ምን ለማድረግ ያስባል?
እንግዲህ ያው አንዳንድ ፓርቲዎች ለምሳሌ ለቦርዱ አቤቱታ ሲያቀርቡ ያው ለቦርዱ የተለያዩ ጫናዎች ይችላሉ ብለው የሚገጠመን የሚል አቤቱታዎች በተኛ ጋር ይመጣሉ በተደጋጋሚና እነዛ ላይ የሚያቀርቡት አንደኛው ምናልባት ከምዝገባ ጋር ቀጥተኛ ግንኙነት ሊኖረው ይችላል፣ አንዳንዱ ላይኖረው ይችላል። አንዳንዶቹ አቤቱታዎች በቀጥታ ከምዝገባ ጋር ግንኙነት የላቸውም። ለምሳሌ አዳራሽ መሰብሰብ ከሆነ ከምዝገባ ጋር ላይገናኝ ይችላል አይደል? ከማህበረሰብ ጋር ያለኝ ግንኙነት ተገደበ የሚል ነው የሚሆነው። ሌሎች ግን ደግሞ ቀጥታ ከምዝገባ ጋር ግንኙነት ያላቸው አቤቱታዎች የሚያቀርቡ ፖለቲካ ፓርቲዎችም አሉ። እንግዲህ እሱም ቀደም እንዳልኩት መጋቢት 3 ላይ አይተን በርግጥም እነዚህ ፖለቲካ ፓርቲዎች መመዝገብ ያልቻሉት በዛ ባቀረቡት አቤቱታ ነው ወይ፣ አቤቱታው ውስጥ ደግሞ ምን ያህል የመዝገባ ሂደታቸውንም ሊገደብባቸው ይችላል የሚለውንም ነገር አብረን እናየው ነው የሚሆነው። ከፓርቲዎች ጋር እንነጋገራለን። እንግዲህ በጣም ከዚህ ጋር ቀጥተኛ ግንኙነት ያላት ፊርማ ማሰባሰብ ብቻ ነው። ፊርማ ሲያሰባስቡ ምናልባት የመንቀሳቀስ ካልቻሉ ወይም ፊርማ ያሰባስቡበትን ዶክመንት በተለያዩ አካላት ተወስዶብናል ካሉ እሱን ቦርዱ ምናልባት የማጣራት ስራ ሊሰራ ይችላል። ምን ያህል ፊርማ ነው በእርግጥም ያ ለምዝገባው ለመሰናከል ምክንያት ነው ወይ፣ ሌሎቹ ደግሞ ህገ ደንብ ማሻሻል፣ ህገ ደንብ ውስጥ መካተት ያለባቸውን ነገሮች ማካተት፣ ለአንዳንዶች ደግሞ ጠቅላላ ጉባኤ ማከናወን የመሳሰሉት ጉዳዮች ግን ቀጥተኛ ከዚህ ጋር ግንኙነት ከሌላቸው ያው እንደ አንድ መስፈርት ታይተው እነዚያ መስፈርቶች ሁላ ተሟልተው እነዚያን ችግር ያጋጠመ ከሆነ ቦርዱ እንግዲህ ይሄን ሁላ የሚያዩ ከጋቢስ 3 ላይ የመጡትን ፓርቲዎች የትኞቹ አሟልተዋል የትኞቹ አላሟሉም ያላሟሉበት ምክንያት ምንድን ነው የሚለውን ሲያይ ይሆናል። ግን አቤቱታው ጥሩ እንዳነሳው አንተ አንዳንዶቹ ከምዝገባ ጋር ይገናኛሉ፣ ሌሎቹ ግን ደግሞ ከምዝገባ ጋር የማይገናኙበትም ሁኔታ ስላለ እሱን በዝርዝር ማየት ያስፈልጋል ማለት ነው።
ወይዘሪት ሶሪያና የምርጫ ቦርድ በበኩሉ ያለበትን ግዴታና ኃላፊነት ለማሟላት ጥረት እያደረገ መሆኑን ጠቅሰው ምርጫውን የተሳካ ለማድረግ ግን የፖለቲካ ፓርቲዎችን ጨምሮ ሁሉም ባለድርሻ አካላት ተመሳሳይ ጥረት ማድረግ አለባቸው ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች። አድዋ ፓን አፍሪካን ዩኒቨርሲቲን አድዋ ከተማ ላይ ለመገንባት ከሶስት ዓመታት በፊት የመሠረት ደንጊያ መጣሉ የሚታወስ ነው። ግንባታው ግን እስካሁን አልተጀመረም። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የአድዋ ድል ዘንድሮ ሲከበር ባደረጉት ንግግር ኢትዮጵያውያን ተባብረን ዩኒቨርሲቲውን መገንባት ይጠበቅብናል ብለዋል። በዝግጅት ደረጃም ብዙ ስራዎች እንደተከናወኑና ባለፈው ሳምንት የአድዋ ድል 124ኛ ዓመት በዓል ስነ ስርዓት ላይ የዩኒቨርሲቲው ንድፍ መቅረቡን የግንባታ ኮሚቴው አባል ዶክተር አየለ በከሪ ገልጸዋል። ዶክተር አየለ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ዲፓርትመንት ተጠባባቂ ፕሮፌሰር ናቸው። የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐ ያነጋግራቸዋለች።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በ124ኛው የአድዋ ድል በዓል ንግግር ባደረጉበት ወቅት የአድዋ ድል ታሪካችን ከኢትዮጵያ አልፎ የመላ ጥቁር ሕዝቦች የነጻነት ምልክት ሆኖ ሳለ በተገቢ ሁኔታ መጠናት፣ መጠበቅ፣ መተዋወቅ ይገባው ነበር ይገባዋልም ብለዋል።
ይህ አኩሪ ታሪካችን ከትውልድ ትውልድ እንዲተላለፍ አድዋና አካባቢዋ በስፋት በማልማትና ዋና የቱሪስት መዳረሻ ለማድረግ ከፍተኛ ርብርብ ሊደረግ ይገባዋል። ከደረጃ የተጀመረ ሲሆንም ከዘሮኒ የፓን አፍሪካን ዩኒቨርሲቲ በአድዋን ለማቋቋም ተጨባጭ እንቅስቃሴ በመካሄድ ላይ ይገኛል። ይህ የፓን አፍሪካን ዩኒቨርሲቲ በሀገራችን ካሉት ዩኒቨርሲቲዎች የተለየ በአድዋና በሌሎች የጥቁር ሕዝቦች አኩሪ የታሪክ ገድል ዙሪያ የሚካሄዱ ምርምሮችና ተዛማጅ ስራዎች ለተመራማሪዎች አገልግሎት የሚሰጥ ልዩ ዩኒቨርሲቲ ነው። ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ሕዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች በተለየ ተባብረን በአንድነት ዩኒቨርሲቲ መስራት ይጠበቅብናል። በመሆኑም የትግራይ ክልል ዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት ድጋፍ ለመስጠት ቃል በገባ መሰረት የፓን አፍሪካን ዩኒቨርሲቲ ፕሮጀክት ማስተር ፕላንና ዲዛይን ስራ በማስጀመር የማስተር ፕላኑ ስራ በማገባደድ ወደ ዝርዝር ዲዛይን በመሸጋገር ላይ ይገኛል። ከዚህ በተጨማሪ ሌሎች ዝግጅቶች በመካሄድም ላይ ይገኛሉ። ሆኖም ግን ይህ ስራ የሁላችን በመሆኑ ሁሉም ተባብሮ መስራት የሚገባው ትልቅ ታሪካዊ ፕሮጀክት ነው።
ዶክተር አየለ በከሬ ዶክተር ደብረጽዮን የተናገሩትን መሰረት በማድረግ አስተያየት ሰጥተዋል።
አድዋ ላይ ምንም አይነት መታሰቢያ የለም፣ ምንም አይነት የጎላ የሚባል የልማት እንቅስቃሴ የለምና ልማት መኖር እንዳለበት መጠቆም ብቻ ሳይሆን ለዛ ለልማት ሁላችንም መተባበር እንዳለብን መጠቆም አጋቢ ይመስለኛል። ምክንያቱም ያንን ዩኒቨርሲቲ የሚሰራው ክልሉ ብቻ ሊሆን አይችልም፣ ወይም ደግሞ የተወሰኑ ግለሰቦች ሊሆኑ አይችሉም። ያን ዩኒቨርሲቲ ሊሰራ የሚችለው የሁሉም ጉልበት የሁሉም ጭንቅላት ተሰብስቦ ነው። በተለይም ደግሞ የፌደራል መንግስቱ የሚጠበቅበትን ሚና እዛ ላይ መጫወት እንዳለበት ማሳሰባቸው ተገቢ ይመስለኛል። እንግዲህ አሁን እሳቸው እንዳሉት በመሃል ስራው እንዳይጓደል ተብሎ ክልሉ ባደረገው የገንዘብ ድጋፍ የማስተር ፕላኑ ተጠናቋል። የካቲት 22 ቀን በአድዋ ከተማ የአድዋ ነዋሪዎችና ሌሎችም የተጋበዙ እንግዶች በተገኙበት የስነ ህንጻ ባለሙያዎች የሰሩትን ማስተር ዲዛይን የሚባለው ወይም ደግሞ ዋናውን የስነ ህንጻውን ንድፍ የዩኒቨርሲቲውን ንድፍ ገለጻ አድርገዋል። ሶስት ናቸው አንድ ላይ ተቀናጅተው ነው የሰሩት እና እነዚህ ሶስቱ የስነ ህንጻ ባለሙያዎች ድርጅቶች
ኢትዮጵያውያን ናቸው ባለሙያዎቹ?
አዎ፣ ሶስቱም የስነ ህንጻ ድርጅቶች ኢትዮጵያውያን ናቸው። ለመጥቀስ ከተፈለገ አንደኛው ኢቲጂ የህንጻ ባለሙያዎች ድርጅት ነው። ሁለተኛው ፋሲል ጊዮርጊስ ኮንሰልት የሚባል ነው። ሶስተኛው ደግሞ ኤስኤፍ ኮንሰልት የሚባል ነው። የሶስተኛው በነገራችን ላይ ሶስት በጣም ወጣት የሆኑ ሴቶች የህንጻ ባለሙያዎች ያሉበት ድርጅት ነው እና እነዚህ ሶስቱ የተለያየ ስራ ተከፋፍለው የሰሩትን ለህዝቡ አቅርበዋል እና ዋናው እንግዲህ እነሱ ያቀረቡት ምንድን ነው? አንደኛ አድዋን ከፓን አፍሪካ ጋራ ማስተሳሰር ወይም የተሳሰረውን በህንጻ መልክ በስዕላዊ መልክ ማሳየት። በጠቅላላ የተሰጠን መሬት 135 ሄክታር ነው እና ህንጻዎቹ እንዴት ነው የሚቀመጡት? የመሬቱ አቀማመጥ ሳይሸፍን ረጃጅም ህንጻ ሳይሆን ከመሬቱ አቀማመጥ ጋራ የሚሄድ ህንጻ መስራት። ሁለተኛ ህንጻ ብቻ ሳይሆን ሙዚየም አለ፣ መጽሐፍት ቤት አለ፣ ተማሪዎች ወይም እንግዶች ሲመጡ ሊዝናኑበት የሚችሉበት ህንጻ አለ እና ይህን ሁሉ ሲያደርጉ ምንድን ነው ያደረጉት? አንደኛ የአድዋን ጦርነት እና ድሉን፣ ሁለተኛ ደግሞ ይሄ የአድዋ ድል ያመጣውን የፓን አፍሪካን ትስስር የሚያሳይ ነው ማለት ነው።
ኢትዮጵያውያኑ የስነ ህንጻ ባለሙያዎች ባቀረቡት የፓን አፍሪካን ዩኒቨርሲቲ ህንጻ ንድፍ መሰረት አድዋ ሲኬድ መጀመሪያ የሚታየው ምን እንደሆነ ዶክተር አየለ ጠቁመዋል።
ለምሳሌ ዋናው አድዋ ሲሄዱ ማንም ሰው ሲሄድ መጀመሪያ ላይ የሚችለው ምንድን ነው? የባህል ማዕከል ተብሎ የሚሰራው ህንጻ ነው እና ይሄ ባህል ማዕከል ተብሎ የሚሰራው ህንጻ ሲያዩት ከላይ ጋሻ ነው የሚመስለው። ምክንያቱም በባህላችን ያው ጋሻ በጣም ቁልፍ ቦታ ስላለው አገርን መመከት መከላከል ስለሚገልጽ ያ ጋሻ ነው እና ያ ጋሻ አሰራሩ በጣም የሚያስደንቅ ጋሻ ይመስላል፣ ግን በጣም ደስ የሚል ቅርጽ ያለው ነው። እንግዲህ ሲገባ የሚታየው እሱ ነው። ግን ደግሞ መሀሉ ላይ ረጅም እንትኖች አለ። መነሳታችን፣ ከዛ ከጭንቀት አልፈን ወደፊት መገስገሳችን፣ ሌሎችም በቅኝ አገዛዝ ስርዓት ውስጥ ያሉት ያንን ስርዓት አሸንፈው ነጻነታቸውን መቀዳጀታቸውን የሚያሳይ የሚገልጽ ነው ማለት ነው። ሌላው ምንድን ነው? ይሄ ሙዚየሙን ያደረጉት ምንድን ነው? ከበሮ ነው። እንግዲህ አድዋ ለምሳሌ ሲኬድ መጀመሪያ ከአዲስ አበባ ሲወጣ ክተት አዋጅ ተብሎ ነው። ክተት አዋጅ ሲባል የክተት ከበሮ ይመታል፣ ይሄ ነጋሪት የሚባለው እሱ ተመቶ ነው እና ህንጻዎቹ ልክ የዛ ቅርጽ ያላቸው ሆኖ ነው የተሰሩት። ሌላው ደግሞ ምንድን ነው? ሰዎች ወደ ግቢ ሲገቡ ምንድን ነው ያደረጉት? ይሄ የግቢው ዌልካሚንግ ነው። ሌላ ቦታ ለሚመጣም ሳይሆን በአካባቢው ላሉት ሰዎች እንዲመጡ እዛ እንዲገቡ ያሉትን ሰርቪሶች እንዲጠቀሙ አይነት አሰራር ነው የተሰራው። ሌላው ቅድም እንደጠቀስኩልሽ ህንጻዎቹ ሲሰሩ አንደኛ ከአካባቢው ካለው ለምሳሌ ተራራ፣ ዛፍ አብሮ የሚሄድ ምክንያቱም ቅድም እንደጠቀስኩት ይሄ ራሱ ቦታው ከፍተኛ ቦታ ስለሆነ ያንን የመሬቱን አቀማመጥ ተጠቅመው ነው የሰሩት። ሌላው እንግዲህ መርህ ብሎ የያዙት ምንድን ነው? ይሄ አረንጓዴ ካምፓስ ይሆናል ማለት ነው። አረንጓዴ ካምፓስ ማለት ያው ኢንቫይሮንመንታል አካባቢውን አለመበከል፣ ለአካባቢው ሌላ ተጽዕኖ የአካባቢ ተጽዕኖ አለማምጣት፣ የራሱን ውሃ ቆፍሮ ትልቅ ጋንዳ ይሰራል፣ ዳም ይሰራል ማለት ነው እና የራሱን ውሃ ይኖረዋል ማለት ነው። ኢንፋክት የውሃ ቁፋሮ ስራ የሳው ስራ ተጀምሯል።
አድማጮች፣ ስለ ፓን አፍሪካን ዩኒቨርሲቲ የተቀናበረው ዝግጅት አላበቃም። ሁለተኛውና የመጨረሻው ክፍል በመጪው ሰኞ ይቀርባልና ተከታተሉን። እስከዛው በደህና ቆዩ።
አመሰግናለሁ አዳነች። ወደ ተከታዩ ቅንብር እናልፋለን። የስፖርት ዜና። ኢትዮጵያውያን አትሌቶች ዩናይትድ ስቴትስ ሎስ አንጀለስ ማራቶን ላይ ድል ቀንቷቸዋል። ዳንኤል አርጋው ዝርዝሩን ይዟል ከዚያው።
ስፖርት ዜና። በትላንትናው ዕለት በተካሄደው 35ኛው የሎስ አንጀለስ የማራቶን ሩጫ ውድድር በወንዶቹ ኢትዮጵያዊ አትሌት ባየልኝ ተሻገር 2 ሰዓት ከ8 ደቂቃ ከ26 ሴኮንድ መግባት ውድድሩን በአንደኝነት ደረጃ ሲያጠናቅቅ፣ በሴቶቹ የማራቶን ውድድር ኬንያዊቷ አትሌት ማርጋሬት ሙርኪ 2 ሰዓት ከ29 ደቂቃ ከ27 ሴኮንድ መግባት ቀዳሚውን ስፍራ ይዛለች። ኢትዮጵያዊቷ አትሌት አልማዝ ነገደም 2 ሰዓት ከ32 ደቂቃ ከ28 ሴኮንድ በመግባት በሁለተኛነት ደረጃ ውድድሯን አጠናቃለች። በወንዶቹ የማራቶን ውድድር ሲሳተፍ ለመጀመሪያ ጊዜ መሆኑን የሚናገረው የ20 ዓመቱ አትሌት ባየልኝ ተሻገር በውድድሩ ወቅት የነበረው የአየር ጸባይ ነፋሳማና መንገዱ እጅግ አስቸጋሪ ቢሆንም ለዚህ ድል መብቃቱ የተሰማውን ደስታ ገልጿል። በሎስ አንጀለስ የሚኖሩ ኢትዮጵያውያንም በውድድሩ ወቅት ላደረጉላቸው የሞራል ድጋፍና አቀባበል አትሌቶቹ ምስጋናቸውን አቅርበዋል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
አመሰግናለሁ ዳንኤል። የሎስ አንጀለስ ነዋሪ የሆኑ ኢትዮጵያውያን ለአትሌቶቹ የደስታ መግለጫ መጠነኛ ግብዣ እንዳደረጉላቸው ሰምተናል። ዳንኤል እናመሰግናለሁ። ለቀሪ የስፖርት ዜናዎች ወደ አዲስ አበባ ልውሰዳችሁ። ግርማቸው ከበደ።
ሰላም፣ እንደምናመሻችሁ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት ጨዋታዎች፣ ባየልኝ ተሻገር የሎስ አንጀለስ ማራቶንን ማሸነፉ፣ የኮሮና ቫይረስ በስፖርት ክንውኖች ላይ አሁንም ተጽዕኖ እያሳደረ መሆኑና የቶኪዮ ኦሎምፒክ የማይካሄድ ከሆነ የጃፓን ኢኮኖሚ የሚጎዳ መሆኑ ትኩረት የምናደርግባቸው የስፖርት ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ ሁለተኛ ዙር ሲጀመር የሊጉ መሪ የነበረው ቅዱስ ጊዮርጊስ አስደንጋጭ ሽንፈት ደርሶበታል። ኢትዮጵያ ቡና ደግሞ ግማሽ ደርዘን ጎል አስቆጥሮ አሸንፏል። ከሁለት ሳምንት ረፍት በኋላ የተመለሰው የኢትዮጵያ ፕሪሚየር ሊግ የደረጃ ሰንጠረዡ ላይ ለውጥ እንዲኖር ያስገደዱ ውጤቶች ተመዝግበውበታል። የመጀመሪያውን ዙር በመሪነት ያጠናቀቀው ቅዱስ ጊዮርጊስ በሜዳው አዲስ አበባ ስታዲየም በወልቂጤ ከተማ 1-0 ተሸንፏል። ለወልቂጤ በጨዋታው ሁለተኛ አጋማሽ ብቸኛዋን የማሸነፊያ ጎል ያስቆጠረው ጫላ ተሽታ ነው። ከቅዱስ ጊዮርጊስ ጋር ለዋንጫ እየተፎካከሩ የሚገኙት ሌሎቹ ቡድኖች በሙሉ ድል ቀንቷቸዋል። የመጀመሪያው ዙር ሁለተኛ ሆኖ ያጠናቀቀው ፋሲል ከነማ አዳማ ከተማን ረቷል። በቅጣት ምክንያት ባህር ዳር ስታዲየም ላይ ለተጫወተው ፋሲል ከነማ በዛብህ መለዮ የማሸነፊያዋን ኳስ መረብ ላይ አሳርፏል። ሌላኛው የዋንጫ ተፎካካሪ ሻምፒዮኑ መቀለ 70 እንደርታ ከሜዳው ውጪ ሀዲያ ሆሳናን በኦኪኪያ ፎላቢ ብቸኛ ጎል በማሸነፍ ወሳኝ 3 ነጥብ ይዞ ተመልሷል። ብዙ ቡድኖች ከሜዳ ውጪ በማያሸንፉበት የኢትዮጵያ ፕሪሚየር ሊግ የመቀለ የሜዳ ውጪ ድል በዋንጫ ፉክክሩ ላይ እንዲቆይ አስችለዋል። ሲዳማ ቡና ወላይታ ዲቻን የረታበት ግጥሚያ በሳምንቱ በርካታ ጎሎች የተቆጠሩበት ጨዋታ ነው። 8 ጎሎች በተቆጠሩበት ጨዋታ ሲዳማ ቡና 5-3 አሸንፏል። በዚህ ጨዋታ ወንድማማቾቹ ሀብታሙና ባየ ገዛሃኝ ለተጋጣሚዎቹ ቡድኖች ጎሎችን አስቆጥረዋል። በሳምንቱ ብዙ ጎሎችን አግብቶ ያሸነፈው ቡድን ደግሞ ኢትዮጵያ ቡና ነው። ሱል ሽረን ከፍጹም የጨዋታ ብልጫ ጋር 6-1 አሸንፏል። በጨዋታው አቡበከር ነስሩ 3 ጎሎችን በማስቆጠር ሃትሪክ ሰርቷል። በሌሎች ጨዋታዎች ድሬዳዋ ከተማ ሐዋሳ ከተማን 3-1 በማሸነፍ ከውራጅ ቀጠና ሲወጣ፣ ባህር ዳር ከተማ ጅማ አባጅፋርን 1-0 ረቷል። ወልዋሎ አዲግራት ዩኒቨርሲቲ ከሰበታ ከተማ 2-2 አቻ ተለያይተዋል። ሊጉን ፋሲል በ29 ነጥብ ይመራል። 28 ነጥብ ያላቸው ቅዱስ ጊዮርጊስና መቀለ በጎል ልዩነት ተበላልጠው ይከተሉታል። ሀዲያ ሆሳዕና፣ ወልዋሎና ጅማ አባጅፋር ደግሞ ወራጅ ቀጠና ውስጥ ይገኛሉ። ባየሊን ተሻገር የሎስ አንጀለስ ማራቶንን አሸንፏል። ለመጀመሪያ ጊዜ ማራቶንን የሮጠው ኢትዮጵያዊው ባየሊን በ2 ሰዓት 8 ደቂቃ 26 ሰከንድ በመጨረስ አንደኛ ወጥቷል። የውድድሩ የመጀመሪያ ኪሎ ሜትሮች ላይ ከ12 አትሌቶች ጋር ተፎካክሯል። ደጋግሞ የእጅ ሰዓቱን ይመለከት የነበረው ባየሊን ውድድሩ ሊጠናቀቅ 1.5 ኪሎ ሜትር ሲቀረው ለመጨረሻ ጊዜ ሰዓቱን ተመልክቶ ወደፊት ተፈተለከ። ወደ ኋላም አልተመለከተም።
That is the stride of a champion by Yelen Tesegar, and he can now see the finish line, and he is going to win the 2020 Los Angeles Marathon.
ባየሊን ሁለተኛ የወጣውን ኬንያዊ ጆን ላንጋትንም በ17 ሰከንድ ቀድሞታል። ባየሊን ከድሉ በኋላ በሰጠው አስተያየት ይህ ቀን በህይወቴ ከማልረሳቸው ቀኖች መካከል አንዱ ነው ብሏል። የኮሮና ቫይረስ ቀውስ የዓለም የስፖርት ክንውኖችን መፈተኑን ቀጥሏል። ከ360 በላይ ዜጎቿን በኮቪድ-19 ህመም ያጣችው ጣሊያን በሁሉም የሊግ ደረጃዎች የሚደረጉ የሊግ ጨዋታዎች በሙሉ በዝግ ስታዲየሞች ያለ ተመልካች እንዲካሄዱ ባለፈው ሳምንት ወስናለች። የቅዳሜና እሁድ ጨዋታዎችም ያለ ተመልካች ተካሂደዋል። በጨዋታዎች ወቅት ሊወሰዱ የሚገባቸውን 21 የጥንቃቄ ህጎችንም አውጥታለች ጣሊያን። ሆኖም የተጫዋቾችን ጤና ከግምት ያላስገባ ነው በሚል የጣሊያን የተጫዋቾች ማህበር ውሳኔውን ተቃውሞታል። በጣሊያን የሚደረጉ የእግር ኳስ ውድድሮችም ላልተወሰነ ጊዜ እንዲቋረጡ ማህበሩ ጠይቋል። የጣሊያን የስፖርት ሚኒስቴርም የተጫዋቾች ማህበሩን ምክረ ሐሳብ ደግፏል። ለዚህም ይመስላል የጣሊያን እግር ኳስ ፌዴሬሽን በጉዳዩ ላይ ለመምከር ለነገ ስብሰባ ጠርቷል። የጣሊያን መንግስት የኮሮና ቫይረስ ስርጭትን ለመግታት በሰሜን ጣሊያን የሚገኙ ከ16 ሚሊዮን በላይ ዜጎችን እንቅስቃሴ መገደቡ ይታወሳል። የኮሮና ቫይረስ ቀውስ ሌሎች የስፖርት ውድድሮች ላይም ተጽዕኖ ፈጥሯል። ቀነኒሳ በቀለና ኤሉድ ኪፕቾጌ የዓለም የማራቶን ክብረ ወሰንን ለመስበር የሚሮጡበት የለንደን ማራቶን ሊሰረዝ ይችላል ተብሏል። በሚያዝያ ወር መጨረሻ እንደሚካሄድ የሚጠበቀው የለንደን ማራቶን ለሌላ ጊዜ የሚተላለፍ ከሆነ አራተኛው በኮሮና ቫይረስ ምክንያት ወደ ሌላ ጊዜ የተላለፈ የማራቶን ወይም የግማሽ ማራቶን ውድድር ይሆናል። የሮም፣ ባርሴሎናና ፓሪስ ማራቶኖች ለሌላ ጊዜ ተላልፈዋል። ኢትዮጵያውያን ለድል ሲጠበቁበት የቆዩትና መጋቢት 20 ቀን 2012 ዓ.ም በፖላንድ ጊኛ ሊካሄድ የነበረውን የዓለም የግማሽ ማራቶን ውድድር የዓለም አትሌቲክስ ወደ ጥቅምት ወር 2013 ዓ.ም አስተላልፎታል። በዚህም ከተሰረዘው የቻይናው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ቀጥሎ በኮሮና ቫይረስ ምክንያት ለሌላ ጊዜ የተላለፈ ትልቁ የዓለም አትሌቲክስ ውድድር ሆኗል። ዛሬ መጀመር የነበረበት የኢንዲያን ዌልስ የሜዳ ቴኒስ ውድድርም ለሌላ ጊዜ ተላልፏል። ራፋኤል ናዳል፣ ኖቫክ ጆኮቪች እና ኪም ክላይስተርስን የመሳሰሉ የቴኒሱ ዓለም ታላላቅ ስሞች ሊሳተፉበት የነበረው የኢንዲያን ዌልስ ውድድር በዩናይትድ ስቴትስ በኮሮና ቫይረስ ምክንያት የተሰረዘ የመጀመሪያው ትልቅ የስፖርት ክንውን ነው። የቶኪዮ ኦሊምፒክ የማይካሄድ ከሆነ የጃፓን ዓመታዊ የምርት መጠን በ1.4% እንደሚቀንስ ተገልጿል። ከ137 ቀናት በኋላ እንደሚካሄድ የሚጠበቀው የቶኪዮ ኦሊምፒክ የዓለም የጤና ቀውስ በሆነው የኮሮና ቫይረስ ምክንያት ለሌላ ጊዜ ሊተላለፍ ይችላል። የዓለም ኢኮኖሚ በኮሮና ቫይረስ ምክንያት ከ2.7 ትሪሊየን የዩናይትድ ስቴትስ ዶላር በላይ ሊያጣ እንደሚችል ይገመታል። ቻይና፣ ዩናይትድ ስቴትስ፣ የዩሮዞን ሀገራትና ጃፓን ከፍተኛ ኢኮኖሚ መቀዛቀዝ ሊያጋጥማቸው ይችላል። ጃፓን ከሚያጋጥማት የኢኮኖሚ መቀዛቀዝ ለመውጣት የቶኪዮ ኦሊምፒክ በእጅጉ ያስፈልጋታል።
አመሰግናለሁ። ጊዜያችን ተጠናቋል። ክቡራትና ክቡራን፣ በነገራችን ላይ ዛሬ አሜሪጎ ቬስፑቺ የተወለደበት ቀን ነው። የጣሊያን ፍሎረንሷ ቬስፑቺ የአዲሱን ዓለም አገኘ። አሜሪካም ተብላ ስለ ክብሩ ተጠራች። ልክ 569 ዓመት ሆነ ከተወለደ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ የፕሮግራሙ ፕሮዲውሰር ብርሃን ኃይሉ፣ እኔም ማስተናጋጃችሁ ሰሎሞን አባተ ነን። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ጤና ይስጥልኝ። Thank you.